Hallelujah. Kisos and tamat al talawatam hiyaw now I love what I'm sonu now ya kalfati ya bara al talawatam zare misaran zala la minura li ya bara kam nam nut gacha ya like kan ayaratim ya yesus kal ayaratim zala la
ዮሐንስ ወንጌል ተከታታይ ትምህርታችንን እንቀጥላለን። ዛሬም ተከታታይ ጥናታችንን ማለት ነው አብረን ዮሐንስ ወንጌል እያጠናን መሆናችን ይታወቃል። ህይወት ተገለጠ በሚል አጠቃላይ ርዕስ ምዕራፍ በምዕራፍ ክፍል በክፍል ታሪክ በታሪክ ዮሐንስ ወንጌልን እያጠናን የተመለከትን ነው ያለነው። ታጠቃላዩ የዮሐንስ ወንጌል ዓላማ ተነስተን የዮሐንስ ወንጌል የኢየሱስ ክርስቶስ ክብር መገለጥ የእግዚአብሔር ልጅነቱ መገለጥ እንደሆነ ተመልክተናል። ይሄ ትልቁ ስዕሉ ነው ዮሐንስ ወንጌል። ያንዳንዱ ምዕራፍ ያንዳንዱ ታሪክ የሚያሳየን የኢየሱስ ክርስቶስን ክብር ነው። ያንዳንዱ ታምር በተለይ ዮሐንስ ምልክት የሚላቸው ወደ ክርስቶስ አመልካቾች ናቸው እና ኢየሱስ ክርስቶስ ማን ነው ክብሩ ምን ይመስላል የሚለውን እየተመለከተን ነው ያለነው በዚህ በህይወት ተገለጠ ትምህርታችን። እንግዲህ ባለፈው ጊዜ ያደረግነው የዮሐንስ ወንጌል ምዕራፍ 9ን አጠናቀናል። እሱን አጠቃለን። ዛሬ ዮሐንስ ወንጌል ምዕራፍ 10ን የምንጀምርበት ቀን ነው። ምዕራፍ 10ን ዛሬ እንጀምርና በተወሰኑ ክፍሎች ደግሞ እሱን እንቀጥላለን። በጣም ሰፊ ታሪክ ነው። በጣም ሰፊ ትምህርት ነው። የክርስቶስ መገለጥ ያዘ ክፍል ነው። በተለይ አንድ ሁለቱን የኢየሱስ እኔ ነኞች ከሰባቱ ሁለቱን እናገኛቸው በዚህ ክፍል ነው። አንደኛው በሩ እኔ ነኝ የሚለው ነው። ከሰባቱ እኔነኞች መካከል አንዱ ይሄ እንደሆነ ከዚህ በፊት የተመለከትነው ነገር ነው። ቁጥር 7 ላይ ምዕራፍ 10 ቁጥር 7 ላይ ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ ይላል። ቁጥር 9 ላይ ደግሞ አለፍ ብለን በሩ እኔ ነኝ ይላል። አንዱ እኔ ነኝ የሚገኘው በዚህ ምዕራፍ 10 ነው። ሁለተኛውም እኔ ነኝ ከሰባቱ ውስጥ የሚገኘው በዚህ በምዕራፍ 10 ውስጥ ነው። እሱም መልካሙ እረኛ እኔ ነኝ የሚለው ማለት ነው። መልካም እረኛ እኔ ነኝ ተብሎ የተጠቀሰው እዚህ ላይ ማለት ነው። ምዕራፍ 10 ዮሐንስ ወንጌል ቁጥር 11 ላይ እሱን ነው የምናገኘው። ምዕራፍ 10 ቁጥር 11 መልካም እረኛ እኔ ነኝ ይላል። ከዛ ወረድ ብለን ደግሞ ቁጥር 14 ላይ ደግሞታል ጌታ ኢየሱስ መልካም እረኛ እኔ ነኝ ብሎ እና እነኚህ ሁለቱ እኔንታዎች የኢየሱስ የሚገኙት በዚህ በምዕራፍ 10 ነው። ከዚያም ከፍ ባለ መገለጥ የተገለጠበት ነው። ምዕራፍ 10 ቁጥር 30 ላይ ስንደርስ እኔና አብ አንድ ነን በሚል መለኮታዊ ማንነቱ ሊወግሩት እስኪነሱ ድረስ መለኮታዊ ማንነቱና መለኮታዊ ክብሩ የተገለጠበት ነው። አምላክነቱ የተገለጠበት ምዕራፍ ነው። በጣም ብዙ ተግባራዊ የሆኑ አፕሊኬሽንስ የህይወት ተዛምዶዎች ልናወጣበት የምንችልና ለዘመኗ ቤተክርስቲያን ለዘመኑም አገልጋዮች በጣም አስፈላጊ ምዕራፍ ነው ብዬ አስባለሁ። ዛሬ በዚህ ክፍለ ጊዜ የምናየው አጠቃላይ የሆነ መግቢያ በተለይ ደግሞ አጠቃላይ የሆነ ባክግራውንድ ልሰጣችሁ ሞክራለሁ። ይሄ ታሪክ የበለጠ ይሄ ትምህርት እንዲበራልን ይሄ ምሳሌ በርግጥ ይሄ ኤክስቴንድድ የሆነ ምሳሌ ነው። ምሳሌው ትንሽ ነው፣ ትምህርቱ ሰፊ ነው። ኤክስቴንድድ ሜታፎር ምን ለማለት ነው? ትንሽ ነው ሜታፎሩ የነገራቸው ምሳሌ፣ ግን በዛ ላይ ተመስርቶ ጌታ ኢየሱስ ብዙ ትምህርቶችን አስተምሯል እና ምሳሌውን እንድንረዳ የግድ ያስፈልጋል። ወደ ኋላ ተመልሰን ጌታ ኢየሱስ የተናገረበትን ባክግራውንድ ማወቃችን ለሚቀጥሉት ትምህርቶች አስፈላጊ ስለሆነ ምንድን ነው ለማድረግ የማስበው በዚህ በመጀመሪያ ክፍለ ጊዜ ትንሽ አጠቃላይ የሆነ ባክግራውንድ ለማሳየት ሞክራለሁ። ከዛ በኋላ ከመጨረሳችን በፊት ይህንን ክፍለ ጊዜ የመጀመሪያውን እኔ ነኝ ልንጨርሰው እንሞክራለን። በሩ እኔ ነኝ የሚለው ላይ አትኩረን እንጨርስና የሚቀጥለው ሳምንት ስንገናኝ ደግሞ በሚቀጥለው ትምህርት ክፍለ ጊዜያችን ደግሞ መልካሙ እረኛ እኔ ነኝ የሚለውን በዚያው እንቀጥላለን ማለት ነው። መጀመሪያ ግን የመጀመሪያዎቹን 6 ቁጥሮች ማንበብ ግድ ይላል። ይሄ ምሳሌ የተሰጠውና ይሄ ትምህርት የተሰጠው ምዕራፍ 9 ላይ ኢየሱስን ይከራከሩ ለነበሩ የሃይማኖት መሪዎች በዘመኑ ለነበሩ የሃይማኖት መሪዎች የተሰጠ ትምህርት መሆኑን መገንዘብ ይኖርብናል። ምዕራፍ 9 ላይ ምን ብሎ ጨረሰ? እኛ ውሮች ነን ወይ አሉት ፈሪሳውያን ተጠግተው ማለት ነው፣ የዘመኑ የሃይማኖት መሪዎች ማለት ነው። እኛ ውሮች ነን ወይ ሲሉት ምዕራፍ 9 ቁጥር 41 ላይ ውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር አለና፣ አሁን ግን እናያለን ትላላችሁ ኃጢአታችሁ ይኖራል ይልና ምዕራፍ 10 ሲጀምር እንግዲህ ምዕራፍ ለማንበብ እንዲመቸን የከፋፈል ነው በዛው ነው የሚቀጥለው ትምህርቱ። እውነት እውነት እላችኋለሁ ብሎ ነው የሚቀጥለው። ወደ ሌላ ስፍራ አልሄደ፣ ወደ ሌላ ቦታ መግባቱን አይነገረን። ልክ እነኛው ፈሪሳውያን ናቸው አድማጮቹ፣ ለዘመኑ ለነበሩ እረኞች፣ በዘመኑ ለነበሩ የህዝብ እረኞች፣ የሃይማኖት መሪዎች የተሰጠ ትምህርት ነው። ያው የምዕራፍ 9 ኦዲየንስ ነው ኢየሱስን ይሰማው የነበረው ይሄ ትምህርት የተሰጠው። እነሱ እንደሆኑ ኦዲየንሶቹ በጣም ግልጽ ነው። ምክንያቱም ምዕራፍ 10 ላይም ወደ ቁጥር 21 አካባቢ ስትሄዱ ኢየሱስ ስለማንነቱ ሲናገር ይሄ ሰው ጋኔን አለበት ሲሉ የተወሰኑት በአይሁድ መካከል መከፋፈል ሆነ ይላል። አንዳንዶቹ ይሄ ሰው ጋኔን አለበት ሲሉ፣ ሌሎቹ አይ ጋኔን የውሮችን አይን ሊያበራ አይችልም የሚል መልስ ነው የሰጡት። ስለዚህ የውሩን አይን ከማብራት ጋር ግንኙነት ያለው ኦዲየንስ ያው ኦዲየንስ እንደሆነ ማሰብ በጣም ያስፈልጋል። የምዕራፍ 9ን ተአምር ያዩ፣ ምዕራፍ 9 ላይ ይከራከሩ የነበሩ፣ የተፈወሰውን ሰው አውጥተው የጣሉ እረኞች ናቸው የዚህ ምሳሌ አድማጮች። ይህንን አይተን እናንብብ። ምዕራፍ 10 ቁጥር 1 እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል፣ በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም ይላል። በጣም ያሳዝናል። ስቲል በመንፈሳዊ እውርነት ውስጥ ናቸው እነኚህ ሰዎች ያሉት። አላስተዋሉም ብሎ ይጀምርና በጣም እግዚአብሔርን እንድናመሰግን የሚያደርገው ግን ምዕራፉ ሲጨርስ በአላስተዋሉም አይጨርስም። የተወሰኑት ደግሞ ሲያምኑ ነው ነግሮን የሚጨርሰው። ቁጥር 42 ላይ ምዕራፍ 10 ቁጥር 42 በዚያም ብዙዎች በእርሱ አመኑ ይላል። ይሄ በጣም እግዚአብሔር ይመስገን የሚያሰኝ ነው። ባለማስተዋል ጀምረው ግን በማስተዋል የጨረሱ አሉ። እና ይህንን ምዕራፍ ስንጀምር ባለማስተዋል ጀምራችሁ ከሆነ በማስተዋል እንድትጨርሱ እግዚአብሔር ይርዳን። ምዕራፍ 10 ይህንን ምሳሌ ለመረዳት ትንሽ የተወሰነ መረጃ ብሰጣችሁ ጥሩ ነው ብዬ አስባለሁ። ይሄ እንግዲህ ቁጭ ብለው ወይም ቆመው ለሚያደምጡ ለእነኚህ ፈሪሳውያንና ለአይሁድ ሕዝብ የተለመደ ምሳሌ ነው። በጣም ግልጽ የሆነ ምሳሌ ነውና እረኝነትን፣ በረትን፣ በግ ጠባቂነትን አሁን ከእኛ ባህል ተነስተን ይህንን ምዕራፍ ካነበብነው ብዙ ነገሮች እንስታለን። የእስራኤል የበግ እረኝነት የተለየ ነው ከሌሎች አገሮችም፣ በምዕራቡ ዓለምም ያለው በእኛም ያለው በግን ከኋላ ሆኖ የሚነዳ አይነት ነው። የእነርሱ በጣም የተለየ አይነት እረኝነት ነው። በተለይ በዚያን ጊዜ በግ እረኝነት የሰዎች የሙሉ ጊዜ ስራ ነው። ሰዎች የበግ እረኞች ይሆናሉ። የሌላውን ብቻ የሚጠብቁ ሳይሆን ራሳቸው በግ የሚያረቡ ማለት ነው። የበግ እርባታ በእስራኤል በጣም የተለመደ ነው። አንድ ሰው በጣም በብዙ መቶ የሚቆጠሩ በጎች ሊኖሩት ይችላል እና በዚህ የሚተዳደሩ አሉ። አንዳንድ ጊዜ ቀጥረው እያስጠበቁ፣ አንዳንድ ጊዜ ራሳቸው እየጠበቁ ብዙ በጎችን በማርባት የሚተዳደሩ ቤተሰቦች ብዙ አሉ እና የሚያውቁት ነገር ነው ጌታ ኢየሱስ የተናገረው። በዙሪያው ያሉት ግን ምናልባት ለእኛ ትንሽ እንግዳ ሊሆን ስለሚችል ብዙ ቤተሰቦች በአንድ አካባቢ በሚኖሩበት ጊዜ በጎችን በጋራ በረት ውስጥ ማኖር እና መጠበቅ፣ በጣም የብዙ ቤተሰብ በጎችን በአንድ መስክ ማሰማራትና በአንድ በረት ውስጥ ማኖር ማሳደር የተለመደ ነው በባህላቸው። እንደና ምንድን ነው የሚደረገው? በጎች ያሏቸው ቤተሰቦች በአንድ ላይ የጋራ በረት ይሰሩና በጎቻቸውን በብዙ ሺህ የሚቆጠሩ አንዳንድ ጊዜ ለቁጥር አታካች የሆኑ በጎችን እረኞች እያመጡ ያስገባሉ እና ትልቅ የራሱ የሆነ በር አለው። መግቢያ አላቸው፣ መውጫ አላቸው። ሌሎች እንስሳት ተኩላዎች እየገቡ እንዳያጠቋቸው፣ ሌቦችና ነጣቂዎች እየመጡ እንዳይወስዷቸው አጥር ይሰራለታል እና ያ አጥር ዙሪያ ገባው እንዳለ ሜዳው ተራራ ላይም ከሆነ የተራራው ዙሪያ ገባው በአጥር ይታጠርና መውጫና መግቢያ በር አንድ ይሰራለታል። እያንዳንዱ እረኛ እየመጣ የራሱን የሚያስገባውም የሚያወጣውም በዚያ የጋራ በረት ውስጥ ልክ እንደዚያ ነው። እና በር ትልቅ በር አለ እና ሰፊ አጥር አለ። የብዙዎች በጎች በዚያ ውስጥ ይኖራሉ ያድራሉ ማለት ነው። በአብዛኛው እንግዲህ ያንዳንዱ በጎች የራሳቸው እረኞች አሏቸው። የራሳቸው እረኞች አሏቸው። ከነኚህ ከእረኞቹ ስር ደግሞ የሚቀጠሩ እንዲጠብቁ ለተወሰነ ጊዜ የሚቀጠሩ እረኞች አሉ እና በአብዛኛው ግን እያንዳንዱ በግ የራሱ የሆነ ጠባቂ፣ የራሱ የሆነ ባለቤት፣ የራሱ የሆነ እረኛ አለው። እንዴት ነው ታዲያ የሚለያዩቸው? መጨረሻ ላይ እያንዳንዱ የራሱን በግ መጨረሻ ላይ ወደ የራሱ በረት መሄድ ሲኖርበት ወይ ደግሞ ወደ የሚፈልጉት መስክ ማሰማራት ሲፈልጉ፣ ለምሳሌ ጠዋት ጠዋት እረኞቹ ይመጡና ለምሳሌ የአስር ቤተሰብ በጎች በአንድ ላይ በብዙ ሺህ የሚቆጠሩ በጎች በአንድ ላይ ታጥሮባቸው ተዘግተው ከሆነ እንዴት አድርገው ለይተው ነው ወደ የራሳቸው መስክ የሚወስዳቸው ያላችሁ እንደሆነ የተለመደው አሰራር የእረኞቹ አሰራር ይሄ ነው። ሌባ ካልመጣ በስተቀረ የእረኞቹ አሰራር ይመጣሉ። እያንዳንዱ በግ ጠባቂ፣ እያንዳንዱ እረኛ፣ እያንዳንዱ በጎች ያሉት ባለቤት ይመጣና በረኛው አለ፣ በረኛው ይከፍትለታል። እና የሚያረጋው አንድ ነገር ነው፣ በጎቹን ድምፅ ያሰማቸዋል። የእሱን የእረኛውን ድምፅ ከዚህ በፊት ስለሚያስለምዳቸው በኋላ እንመጣበታለን። እያንዳንዱ እረኛ፣ እያንዳንዱ የበግ ባለቤት ድምፁን ለበጎቹ ያስለምዳቸዋል። ድምፅን በማስለመድ ነው የሚለዩቸው። ድምፁን ለበጎቹ ያስለምዳቸዋል። ይሄ ብቻ ሳይሆን አንዱ የተለመደው ደግሞ አብዛኞቹ እረኞች ስም ያወጡላቸዋል። ለበጎቹ ስም ያወጡላቸውና በስማቸው ነው የሚጠሯቸው። ይሄንን ስለለመዱ እያንዳንዱ እረኛ በበረቱ በር በኩል ይመጣና የራሱን በጎች በለመዱት ድምፅ ይጠራቸዋል። በስም ከሆነ ስማቸውን ይጠራቸዋል። በስም ካልሆነ ያስለመዳቸውን ዜማ፣ ያስለመዳቸውን ቃና ወይም ያስለመዳቸውን ድምፅ ወይም ያስለመዳቸውን ቃል ጮክ ብሎ ሲያወጣ የእሱ የሆኑት ቀስ ብለው ከመንጋው ተለይተው ይወጣሉ። የእሱ ያልሆኑት ኢቭን ያዩትና ይመለሳሉ። የእሱ ካልሆኑ ይመለሳሉ። የፈለገ ምግብ ሊያቀርብላቸው ቢሞክርም ይመለሳሉ። የሌላ እረኛ ተከትለው አይሄዱም እና እያንዳንዱ ይከተሉታል። ከዚያ በኋላ የሚያደርገው ምንድን ነው? አሁን በእኛም ባህል በሌሎችም ባህሎች እረኛ ከኋላ ይሁንና እየነዳቸው ነው የሚወስዳቸው። በእስራኤል በግ አጠባበቅ ግን እረኛው ከበረቱ የወጡትን በጎች እየመራቸው ከፊት ሆኖ ድምፁን አሰምቶ የመራቸው እረኛ እየመራቸው እሱ ከፊት ሆኖ እነርሱ እርሱን እየተከተሉ ይሄዳሉ። ግን ሰፊ መስክ ላይ ያወጣና ያሰማራቸዋል። መሰማሪያ ይሰጣቸዋል፣ ያሰማራቸዋል፣ ይመራቸዋል። ይህን ደግሞ ጊዜው ሲደርስ እንደገና መልሶ አምጥቶ ያስገባቸዋል ማለት ነው። ሌላውም እረኛ ይመጣና ልክ እንደዛ ነው የሚያደርገው። የበጎች እረኛ በበጉ በረት በበሩ በኩል ይመጣና ጠርቶ ድምፅ አሰምቶ እየመሩ ይወስዷቸውና ያሰማሯቸዋል። ይሄ ነው እንግዲህ በእስራኤል የተለመደው ነገር። በእምነታቸውም የመጣን እንደሆነ እረኝነትና መንጋ ሃይማኖታዊ አስተሳሰብም አለው። ሃይማኖታዊ የብሉይ ኪዳን መሰረት አለው። ይህንንም ማወቃችን ጥሩ ነው። ባህላዊ መሰረት አለው፣ ሃይማኖታዊ መሰረትም አለው። እንዴት ያለን እንደሆነ ያህዌ የእስራኤል አምላክ እግዚአብሔር ራሱን እንደ የእስራኤል ጠባቂ የእስራኤል እረኛ ይስላል በብሉይ ኪዳን። ህዝቡ ደግሞ የእስራኤል ህዝብ በአጠቃላይ ደግሞ እግዚአብሔር የሚያሰማራው በግ የማሰማሪያው በጎች። ስታነቡ ብሉይ ኪዳን ይሄ በጣም እግዚአብሔር የእስራኤል ጠባቂ ነው፣ የእስራኤል እረኛ ነው፣ ራሱን በእረኝነት መስሏል። ደግሞ የእስራኤል ህዝብ ደግሞ የሚያሰማራው በጉ መንጋው ነው። እስራኤል አንድ መንጋ ነው፣ እግዚአብሔር እረኛው ነው፣ ያህዌ እረኛው ነው። ይሄ በብሉይ ኪዳን በተለያዩ ክፍሎች ውስጥ አለ፣ ልታያቸው ትችላላችሁ። በጣም በብሉይ ኪዳን አሁን በመዝሙረ ዳዊት ውስጥ በጣም የተለመደና የምንወደው መዝሙር መዝሙር 23 ነው። መዝሙር 23 በያን በተለያየ ቋንቋ ሰዎች የሚሸመድዱት ምዕራፍ ነው። ያህዌ እግዚአብሔር እረኛዬ ነው ነው ዝማሬው ዳዊት የሚዘምረው። በጎችንም ጠብቆ ያውቀዋል እሱ እና እግዚአብሔር እረኛዬ ነው የሚያሳጣኝም የለም በለመለመ መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል። የተለመደው መዝሙረ ዳዊት ማለት ነው። ስለዚህ እግዚአብሔር የእስራኤል እረኛ ነው፣ የህዝቡ ጠባቂ ነው። በብሉይ ኪዳን በሃይማኖታቸውም ያውቁታል፣ በእምነታቸውም በብሉይ ኪዳን መሰረትነቱም ያውቁታል። መዝሙር 74 1 ላይ ምን የሚል ጸሎት አለ? አቤቱ ስለምን ለዘወትር ጣልከን? በማሰማሪያህ በጎች ላይስ ቁጣህን ስለምን ተቆጣህ ይላል። የማሰማሪያህ በጎች ይለዋል እስራኤልን። በዚያው መዝሙር 78 52 ላይ ህዝቡን እንደ በጎች አሰማራቸው፣ እንደ መንጋም በምድረ በዳ መራቸው ይላል። በብሉይ ኪዳን እግዚአብሔር የእስራኤልን ህዝብ ካወጣ በኋላ ያደረገውን ሲያይ ልክ ከበረት አወጣቸው ማለት ነው። ከግብፅ ሲያወጣቸው በምድረ በዳ ደግሞ እግዚአብሔር መራቸው፣ እሱ እረኛቸው ሆነ፣ ጠበቃቸው፣ አሰማራቸው ይላል። እግዚአብሔር እረኛ ነው፣ ህዝቡ መንጋ ነው እና እግዚአብሔር ይጠብቀዋል። ግን እግዚአብሔር ሲጠብቅ ደግሞ ዋናው የእረኞች አለቃ ከፈለጋችሁ በብሉይ ኪዳን ዘ ቺፍ ሸፐርድ የእረኞች አለቃ ያህዌ ራሱ ነው፣ እግዚአብሔር ራሱ ነው። ህዝቡን ደግሞ የሚያሰማራውና የሚጠብቀው ከሱ በታች ባሉ እረኞች ነው። ከሱ በታች ያሉ እረኞች ደግሞ ህዝቡን ያሰማራሉ፣ ያህዌን ወክለው ማለት ነው። እግዚአብሔርን ወክለው ትልቁን እረኛ ወክለው የሚያስተዳድሩ እረኞች ደግሞ ያስተዳድሯቸዋል። የእስራኤል መሪዎች በዚያን ጊዜ እግዚአብሔር ከእሱ ስር ሆነው እንደሚያስተዳድሩ እረኞች ነው የሚያያቸው የነበረው። እግዚአብሔር ህዝቡን የሚመራው ባሰማራቸው እረኞች ነው፣ በመሪዎች ነው፣ በአገልጋዮች ነበር። ሕዝቅኤል 34 እንድታነቡ ጋብዛችኋለሁ። ሕዝቅኤል 34 በጣም ትልቅ የዚህ የዮሐንስ ወንጌል ምዕራፍ 10 አንዱ ፍጻሜ ነው ብዬ አስባለሁ። ሕዝቅኤል 34 ላይ የእስራኤልን መሪዎች እግዚአብሔር እንደ በግ እረኞች ያያቸዋል፣ ያናግራቸዋል። ለምሳሌ ቁጥር 1 እስከ 3 ላይ ያለውን ላንብብላችሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ ይላል ነቢዩ፣ የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር፣ እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን ይልና፣ እረኞች ናቸው ኖርማሊ በጎችን የሚያሰማሩት። በዚህ ጊዜ ግን በጎች የእረኞች መጠቀሚያ ሆነው ነበር። ጮማውን ትበላላችሁ፣ ጠጉራቸውንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም ይላል። ማሰማራት ሲገባ ትልቁን እረኛ ወክለው ማሰማራት ሲገባቸው በጎቹን መጠቀሚያ አድርገዋቸዋል እንጂ በጎቹን አያሰማሩም ነበርና እግዚአብሔር የእስራኤልን እረኞች የእስራኤልን መሪዎች ይገስጻል፣ በደንብ አድርገው ስላላስተዳደሩና በደንብ አድርገው እረኞች ሆነው ስላልመሩ። ግን ሕዝቅኤል 34 በማስጠንቀቂያና በፍርድ ሳይሆን የሚያልቀው በተስፋ ነው የሚያልቀው። ምን ይላል እግዚአብሔር? አላሰማራችሁም ብሎ እረኞችን ይወቅሳል። እረኞችን መውቀስ ብቻ ሳይሆን እፈርዳለሁ ይላል እግዚአብሔር። በእረኞች ላይ እወጣለሁ እፈርዳለሁ ይላቸዋል። በጎቼን ራሴ አሰማራለሁ ብሎ ነው የሚጨርሰውና ትንቢታዊ መልእክት አለው። ሌላ እረኛ አስነሳለሁ ይልና በአዲስ ኪዳን የሚመጣውን እረኛ አስተዋውቆ ነው የሚጨርሰው። ሕዝቅኤል 34 ቁጥር 23 ምን ይላል? በላያቸውም አንድ እረኛ አቆማለሁ፣ እርሱም ያሰማራቸዋል። የሚያሰማራቸው እረኛ አመጣለሁ ነው። እርሱም ባሪያዬ ዳዊት ነው፣ ያሰማራቸዋል፣ እረኛም ይሆናቸዋል ይላል። ባሪያዬ ዳዊት ሲል መጀመሪያው ዳዊት መሞቱን እናውቃለን። በዚህ ጊዜ ዳዊት የለም፣ የሞተ ሰው ነው ዳዊት። ግን ከዳዊት ስር የሚመጣውን ከዘሩ የሚመጣውን ከዳዊት ዘር የሚመጣውን የዳዊት ልጅ የሆነውን ኢየሱስ ክርስቶስን ሲናገር ማለት ነው። ምክንያቱም ከዳዊት ዘርና ግንድ የመጣ ስለሆነ ኢየሱስ እና አስነሳለሁ፣ እረኛ አመጣለሁ፣ ህዝቤን የሚጠብቅ ሌላ አንድ እረኛ አመጣለሁ ብሎ እግዚአብሔር በተስፋ ነው የሚጨርሰው። ሕዝቅኤል 34 ዮሐንስ ወንጌል ምዕራፍ 10 የመሳሰሉ ምዕራፎች የሕዝቅኤል 34 ፍጻሜ ናቸው። ፍጻሜ ሲያገኝ ነው ጌታችን ኢየሱስ ክርስቶስ መጥቶ አሁን መልካሙ እረኛ እኔ ነኝ ብሎ ያስተማረበት ነው። የህዝብ ጠባቂ፣ የህዝቡ አሰማሪ እኔ ነኝ ብሎ ያስተማረበት ምዕራፍ ነው እና እነኝህን መሰረቶች ማወቃችን በጣም ወሳኝ ነው። የብሉይ ኪዳን መሰረትም ባህላዊ መሰረትም በብሉይ ኪዳን መሰረትነቱ የእስራኤል እረኞች አልጠበቁም፣ እረኛ አስነሳለሁ ብሎ ነበር፣ እረኛው መጣ ነው። አሁን የህዝብ ጠባቂ፣ እረኛ፣ አስተማሪ በቃ ኢየሱስ ክርስቶስ ራሱ ያህዌ ይጠብቅ እንደነበረ ህዝቡን፣ አሁን ኢየሱስ ዋናው እረኛ መጥቷል፣ ዳዊት የተባለው ማለት ነው፣ የዳዊት ልጅ ኢየሱስ ክርስቶስ። ሌላው በእስራኤል ድምፅ እያሰሙ እረኞች ይመሩ የነበረው መሰረትነትም በጣም ወደፊት እየጠለቅን ስንገባ በምዕራፉ በጣም ወሳኝ ነው፣ እነኝህን መመልከታችን ማለት ነው። የሚቀጥለው ሴክሽን ጀምሮ መልካሙ እረኛ እኔ ነኝ የሚለው ላይ አትኩረን እንመለከታለን። ግን ዛሬ ትንሽ የበረቱን በር አይተን ብንጨርስ ጥሩ ይመስለኛል። ቀደም ብዬ እንዳልኳችሁ ትልቁ በረት በጎች የሚሰማሩበት ትልቁ በረት አንድ በር አለው። ብዙ በር የለውም፣ አንድ በር አለው። ኖርማል የበጎች መግቢያ መውጫ በር አንድ ነው። በጎች የሚገቡበትም ወደ በረቱ፣ ከበረቱ ተጠርተው ወደ እህል ውሃ የሚሄዱበት ማለት ነው። ወደ ሳሩ፣ ወደ መስኩ፣ ወደ ውሃ እረኛው ጠርቶ የሚወስዳቸው በበር በኩል ነው። ኖርማል እረኛ ይመጣና በበረት አጥር ሾልኮ ለመውሰድ አይሞክርም። እሱ የሌባና የወንበዴ ስራ ነው። እሱ የሚያደርገው ምንድን ነው? በበሩ በኩል መጥቶ በበሩ በኩል ጮሆ እረኛው በጎቹን ጠርቶ እየመራ ይወስዳቸዋል። እና ጌታችን ኢየሱስ ክርስቶስ እረኛው እኔ ነኝ ብቻ አይደለም ያስተማረው ዮሐንስ 10 ላይ። ዮሐንስ 10 አሁን ቶሎ የሚታየን እረኛው እኔ ነኝ ነው። በሩንም ራሱ አድርጎታል። የበረቱ መግቢያና መውጫው በሩ እኔ ነኝ ነው። ተመልከቱ፣ አሁን መጀመሪያ ምሳሌውን ተናገረ። ቀደም ብዬ እንዳነበኩላችሁ ወደ በጎች በር በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ነው፣ ወንበዴ ነው ይላል። ሰርቆ ለመውሰድ ነው፣ ደግሞ ቫዮለንት ነው አመጣጡ፣ እንደ ወንበዴ ነው፣ በጥድፊያ ነው። እሱ ነው በበሩ ግን የሚገባው እሱ በቃ የበጎች እረኛ ነው። በረኛው ይከፍትለታል፣ በጎቹ ድምፁን ይሰማሉ። ቅድም እንዳልኳችሁ ማለት ነው፣ ልክ በባህሉ እንደምናየው በረኞች ድምፁን ያውቃሉ፣ ይከተሉታል። ሌላ መጥቶ አሁን በበሩ ላውጣችሁ ቢል አይወጡም። እነሱ ራሳቸው ድምፁን አያውቁትም እና ከእርሱ ይሸሻሉ። እረኛቸው ሲመጣ ግን በበሩ በኩል ነው የሚመጣው፣ በበሩ ያስወጣቸዋል ይልና እረኛው እኔ ነኝ ብሎ አይደለም የሚጀምረው መጀመሪያ ኢየሱስ። እረኛው እኔ ነኝን እንመጣበታለን። ከእረኛው እኔ ነኝ በፊት ሁለት ጊዜ እውነት እውነት እላችኋለሁ የበጎች በር የበረቱ በሩ ራሱ እኔ ነኝ ይላል። ቁጥር 9 እንደገና ደግሞ በሩ እኔ ነኝ ይልና ተመልከቱ ቀጥሎ የሚለውን በሩ እኔ ነኝ ይልና በእኔ የሚገባ ቢኖር ይድናል። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ስለዚህ አሁን የበረቱን በር ራሱን አረገው ኢየሱስ። በግ ለመውጣት ለመግባት የሚጠቀምበት ትክክለኛው በር እኔ ነኝ፣ በጎቹ የሚወጡበት በሩ ማለት ነው። በእኔ በበሩ የሚወጣ ይድናል፣ በእኔ በበሩ የሚወጣ ይድናል፣ ይወጣል፣ ይሄዳል፣ ማሰማሪያ ያገኛል። እንመጣበታለን። ይሄንን ሙሉ ህይወት ያገኛል ማለት ነው። ማሰማሪያ ያገኛል፣ ይወጣል አለና የበጎች ትክክለኛው ወደ ማሰማሪያ፣ ወደ ህይወት፣ ወደ መዳኛ መውጫው በር እኔ ነኝ። በእኔ በኩል የሚገባና የሚወጣ ይድናል። ምን ማለት ነው ይሄ? ወደ መዳን መግቢያው በር፣ ወደ እግዚአብሔር መንግስት መግቢያው በር ኢየሱስ ክርስቶስ ብቻ ነው። ወደ ዘላለም ህይወት፣ ወደ ሙሉ ወደ ተትረፈረፈው ህይወት መውጫው በር ኢየሱስ ክርስቶስ ነው። ያንን ህይወት ምን ይለዋል? በነገራችን ላይ ያ ህይወት የገነት በር ብቻ አድርገን ማሰብ የለብንም። የመንግስተ ሰማይ በር ብቻ አድርገን ማሰብ የለብንም። መንግስተ ሰማይ አለ፣ ኦፍኮርስ መንግስተ ሰማይ የምንኖር ሰው የምንገባበት ነው። ግን ኢቨን በዚህ ህይወት ሰው ወጥቶ በመልካም ህይወት የሚሰማራበት እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ እንዳለ የበዛ ህይወት የሞላ ህይወት እግዚአብሔር የሚመራው ህይወት ማለት ነው። ይሄ ማለት እግዚአብሔር የሚመራው ህይወት ማለት በዚህ ህይወት ስንኖር ምንም ችግር የለም ማለት አይደለም። ስደት እንዳለ እሱ ራሱ ተናግሯል። መከራ እንዳለ እሱ ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 15 ላይ ስንመጣ ወደፊትም ስንመጣ እናየዋለን። በዚህ ዓለም ሳላችሁ መከራ አለባችሁ ብሏል፣ ስደት አለባችሁ ብሏል። ግን ሰላሙ የበዛበት እሱ የሚያሰማራው እሱ የሚያረካው የህይወት እርካታና ደስታና ሰላም ያለበትን ህይወት ማለት ነው። አልቲሜትሊ ይሄ ሰላምና ደስታ አድጎ መንግስተ ሰማይ የሚለው ውስጥ እንገባለን፣ እንኖርሳለን የእግዚአብሔር መንግስት። ግን ከዚያ በመለስ ራሱ እግዚአብሔር የሚመራውና እግዚአብሔር ያለበት ህይወት ማለት ነው። እሱን ህይወት ማግኛው በሩ እኔ ነኝ። ሌላው መውጫ ሊያወጣን ቢሞክር እንኳን ወደ ጥፋት ነው የሚወስደን። ሌላ መውጫ የለም፣ ሌላ መዳኛ የለም፣ ሌላ ወደ ህይወት መሰማሪያ በር የለም። እግዚአብሔር ሰዎችን የሚቀበለው አሁን በበሩ ነው። በሩ ኢየሱስ ክርስቶስ ነው። ሊናጠቁን የሚፈልጉ ሌሎች እረኞች አሉ። እሱን እናየዋለን። በሚቀጥለውም ሳምንት የምናየው እሱ ነው። ሊናጠቁን የሚፈልጉ እረኛ መሰል ተኩላዎች አሉ። ሊናጠቁን የሚፈልጉ ተኩላዎች አሉ። ራሳቸው ከህይወት ሊያወጡን የሚፈልጉ ግን ሰው መዳን ከፈለገ መሰማራት ከፈለገ መውጫው መንገዱ ኢየሱስ ክርስቶስ ነው። እና ምናልባት ይሄንን መልእክት ለምትሰሙ ሰዎች አስረግጬ መናገራችሁ ነገር አዲስ ኪዳን ግልጽ ካረገልን ትምርቶች መካከለ አንዱ ይሄ ነው። ያልገባን ብዙ ነገር ሊኖር ይችላል። አሁን ዶክትሪን ስለሆነ ትምርት ስለሆነ ያልገቡን ብዙ ነገሮች ሊኖር ይችላሉ። ሊገባን የሚገባ አንዱ አና ነገር ግን ይሄ ነው። በዚህ ላይ መጽሐፍ ቅዱስ ደብዘዝ ያለ ብርሃን አይደለም የሚያበራው፣ ግልጥ ያለ ብርሃን ነው። ሌላ የለም። በክርስቶስ ያመነ ብቻ ነው የሚድነው። በሌላ አገላለጽ አንተ ነህ መዳኛ መንገዴ ብሎ ክርስቶስን የታመነ ብቻ ነው ወደ እግዚአብሔር መንግስት የሚገባው። እግዚአብሔር ልጅ አድርጎ የሚቀበለን አሁን በክርስቶስ ስንመጣ ብቻ ነው። ሌላ መንገድ የለም። ሌላ መዳኛ ህይወት የለም። እና ክርስቶስን ጌታዬ፣ አምላኬ፣ አዳኜ፣ መድኃኒቴ ብለን መቀበል ያለብን እሱ ነው ማለት። ይሄ በጣም ግልጽ ነው። ጊዜ ቢኖረን አዲስ ኪዳን በሙሉ ብንሄድበት የማያወላዳ ነው። ይሄ ወደ እግዚአብሔር መድረሻው መንገዱ ለሰው ልጆች ኃጢአት ሲል መጥቶ የሞተው ኢየሱስ ክርስቶስ ብቻ ነው። በመስቀሉ በኩል ነው እግዚአብሔር የሚቀበለን። መስቀሉ ነው በሩ። የተሰቀለው ኢየሱስ ነው በሩ። ከዛ ውጭ ያሉ መንገዶች በሙሉ የጥፋት ጎዳና ናቸው። አንድ ዋና ጥያቄንም ጠይቃችሁ ይህን ለምትሰሙ በየትኛው በኩል እየወጣችሁ ነው? በር በሆነው በክርስቶስ እግዚአብሔርን ታምናችሁ እየሄዳችሁ ነው ወይስ በሌላ በኩል እየሄዳችሁ ነው? መንገዳችሁን እንድታስተካክሉ ይሁን ዛሬ። መንገዳችሁን አስተካክሉ። መውጫ በራችሁን አስተካክሉ። ወደ ህይወት መግቢያው ወደ ህይወት መውጫው በር ኢየሱስ ክርስቶስ ነው የሚል ነው። ጌታን ለምናምን ክርስቲያኖችም ይሄ ወሳኝ ነገር ነው። እግዚአብሔር የሚያሰማራን በክርስቶስ ስንወጣ ስንገባ ነው። መውጫ መግቢያው ኢየሱስ ክርስቶስ ነው። ከዚያ ውጪ የሆኑ ሁሉ በቃ መጽሐፉ በጠራበት ስም መጥራት በጣም ጥሩ ነው። ሌባ ወንበዴ ነው የሚለው ሌባ ወንበዴ ነው። ከክርስቶስ የሚያወጣን፣ ከክርስቶስ ዋናነት የሚያወጣን፣ ከክርስቶስ በርነት የሚያወጣን ሁሉ መጽሐፍ ቅዱስ የሚለው ሮብ ሊያረገን የመጣ ነው። ያገኛችሁትን ህይወት እንዳታዘርፉ መጠንቀቅ ያስፈልጋል። ክርስቶስ ከሌለበት፣ የክርስቶስ በርነት ከሌለበት፣ የክርስቶስ ዋናነት ከሌለበት ህይወት ማውጣት መቻል ይኖርብናል። ሰውን እንደ በር ማየት አያስፈልግም። ሰው አገልጋዮች አገልጋዮች ነን እንጂ በሮች አይደለንም። ከክርስቶስ ስር የሆንን እረኞች ነን እንጂ በሮች አይደለንም። ክርስቶስን ላይ የማያተኩር ክርስቶስን እንደ መውጫ መግቢያ ያላደረገ አይነት ህይወት፣ ሰውን ዋና ካደረገ ህይወት መውጣት መቻል ይኖርብናል። ህይወትን የሰጠን ክርስቲያኖች አለን። አሁን በክርስቶስ ነው ህይወት ያገኘ ነው። ከክርስቶስ ግን ልክ እንደ ገላትያ ሰዎች ፈጥነን ወደ ሰዎች፣ ፈጥነን ወደ ሌሎች፣ ፈጥነን እግዚአብሔር ወደ ሰጠን አገልጋዮች ሄደን ከሆነ መመለስ መቻል አለብን። ዋናው ኢየሱስ ነው። በሩ ኢየሱስ ነው። መባረኪያ መንገዱም ኢየሱስ ነው። መሰማሪያ መንገዱም ኢየሱስ ክርስቶስ ነው። እሱን የሙጥኝ ብሎ መያዝ ያስፈልጋል። ይህንን አስተሳሰብ በቃ መውጫውም መግቢያውም መሰማሪያውም ክርስቶስ ብቻ ነው። እኛ አገልጋዮች ወደዚህ በር ሰዎችን የምንመራ ነው መሆን ያለብን እንጂ እኛ በር አይደለንም። ሰው በር አይደለም። አገልጋይ ፈጽሞ ወደ እግዚአብሔር መውጫና መግቢያ በር አይደለም። መሰላል እንድንሆንም አልጠራንም እግዚአብሔር። ወደ እግዚአብሔር መውጫና መግቢያ በሩ መሰላሉ ኢየሱስ ክርስቶስ። ይሄ ስለ በሩ የተናገረው ነው። ኢየሱስ ክርስቶስ በሩ እኔ ነኝ ብሏል። ደግሞ በበሩ በኩል እየመጣ ደግሞ እየጠራ የሚያወጣውና የሚያሰማራው እረኛው እኔ ነኝ ብሏል። እረኛው እኔ ነኝ የሚለውን ደግሞ የሚቀጥለው ክፍለ ጊዜ ጀምሮ እናየዋለን። Yeah.